የአሜሪካን የአማካይ ጊዜ ምርጫ ዛሬ በመላ ዩናይትድ ስቴትስ የአማካይ ዘመን ምርጫ እየተካሄደ ነው። አሜሪካውያን ለህዝብ ተወካዮች ምክር ቤታቸው 435 የህግ መምሪያና ከመቶ መቀመጫዎች ሲሶ ያሉ ለምርጫ ለቀረቡበት የህግ መወሰኛ ክንፎች እንደራሴዎቻቸውን ለመምረጥ ድምጽ እየሰጡ ናቸው። መራጮች በተጨማሪም አገረገዦችና አቃቢያን ህግም እየመረጡ ናቸው። በጆርጂያ ግዛት የመጀመሪያዋ ጥቁር ሴት ለአገረገዥነት፣ በሚኒሶታና በሚሽጋን ግዛቶች ደግሞ የመጀመሪያዎቹ ሙስሊም ሴት ተፎካካሪዎች ለተወካዮች ምክር ቤት አባልነት እየተወዳደሩ ነው። በምርጫው ውስጥ ትውልድ ኢትዮጵያ አሜሪካውያንም በስፋት ድምጻቸውን እየሰጡ ሲሆን የተወሰኑት ሐሳቦቻቸውን ለአሜሪካ ድምጽ አካፍለዋል። የፖለቲካ ተንታኝም አነጋግረናል። ከተለያዩ አቅጣጫዎች የተጠናቀሩትን ዘገባዎች ስለሆነ አባተ እንደሚከተለው ያቀርባል።
አሜሪካውያን ነገ አዲስ የህግ መምሪያ ነው የሚኖራቸው። የዚህ የዛሬ ምርጫ ውጤት ዋሽንግተን ዲሲ ላይ ያለውን የኃይል ሚዛን አቅጣጫ ይቀይራዋል ተብሎ በብዙዎች ዘንድ እየተጠበቀ ሲሆን የትራምፕን አስተዳደር የመጀመሪያ የስልጣን ዘመን ቀሪ 2 ዓመታት አዝማሚያም ሊቀይረው እንደሚችል ተተንብዮአል። ለዛሬው ምርጫ መቃረቢያ ዕለታት በተጋጋለው ዘመቻ ዋናው የቀስቃሾች ጥሪ ውጡና ድምጻችሁን ስጡ፣ በመጪ ዕድላችሁና ህይወታችሁ ላይ ውሳኔያችሁን አሳውቁ የሚል ሆኖ ቆይቷል። በዛሬው ምርጫ ዴሞክራቶቹ ላለፉት ተከታታይ የምርጫ ዘመናት ያጡትን የምክር ቤት የበላይነት መልሰው ሊቆጣጠሩ የሚችሉበት እድል እንዳላቸው እየተነገረ ነው። የህግ መወሰኛ ምክር ቤቱን ግን 51-49 ከሆነው የሪፐብሊካኑ የበላይነት የመንጠቃቸው ጉዳይ እስካሁን አነጋጋሪ እንደሆነ ነው። ለማንኛውም አሜሪካውያን አሁን በዚህች ደቂቃ በየጣቢያው እየተኮለኮሉ በከፍተኛ ጉጉት ለተያዘውና በአይነቱም በንቅናቄው መጠንም በዘመነኛው የመካከለኛ ዘመን ምርጫ ታሪክ ውስጥ ታይቶ የማይታወቅ ለተባለ ውሳኔ አደባባይ ናቸው። ይህንን የምርጫ ዘመን ለየት ካደረጉት አጋጣሚዎች መካከል የሶስት ሴቶች ታሪኮች ጎልተው ታይተዋል። የጆርጂያ አገረ ገዢ ለመሆን በዩናይትድ ስቴትስ ታሪክ የመጀመሪያይቱ ጥቁር ሴት እየተወዳደሩ ናቸው። ከሚኒሶታና ከሚሽጋን ግዛቶች አካባቢዎቻቸውን እየወከሉ ተወካዮች ምክር ቤት ለመግባት ሁለት ሙስሊም ሴቶች ታሪክ ለመስራት ተቃርበዋል። በዩናይትድ ስቴትስ የፖለቲካ ታሪክ የመጀመሪያዎቹ ይሆናሉ። የዲትሮይት ሚሽጋኗ የትውልደ ፍልስጤም ወላጆች ልጅ ራሺዳ ጥላይብ እና ሶማሌ አሜሪካዊቷ የሚኒሶታዋ እጩ እንደራሴ ኤልሃን ኦማር ካሸነፉ ዛሬ በሰላሳዎቹ አጋማሽ ዕድሜያቸው ላይ ያሉት ኤልሃን ኦማር የዛሬ 20 ዓመት ነው ሚኒሶታ የገቡት። ጦርና ትርምስ ሲያመሷት ከነበረች ሶማሊያ ሸሽተው እጅግ ለጋ በሆነ ዕድሜያቸው ኬንያ ይገባሉ። እዚያም ለአራት ዓመታት በስደተኞች መጠለያ ውስጥ ቆይተዋል። ስደተኛይቱ የዛሬ አሜሪካዊት እጩ እንደራሴ የሚወዳደሩት የዴሞክራቶች ጠንካራ ይዞታ ነው በሚባል ወረዳ ውስጥ በመሆኑ ሪፐብሊካን ተፎካካሪያቸውን ጄኒፈር ዚሌንስኪን በቀላሉ ለማሸነፍ እንደሚችሉ የሕዝብ አስተያየት ግምገማዎች እንደሚጠቁሙ እዚያው የሚገኘውና ኢልሃን ኦማርን ያነጋገረው ባልደረባዬ አብዱል አዚዝ ኦስማን ዘግቧል። ኢልሃን ከተመረጡ እንደኔ አይነቶች ወደ አሜሪካ እንዳይጓዙ የሚከለክል ፖሊሲ የሚያራምዱትን ፕሬዚደንት ዶናልድ ትራምፕን እጋፈጣለሁ ብለዋል።
These policies are very dangerous. I think they go really against
እነዚህ ፖሊሲዎች በጣም አደገኞች ናቸው። ከዚህ ሀገር የላቁ ሴቶች ጋር ይጋጫሉ። እኔም ወደ ዋሽንግተን የሚሄደው እንደኔው ከሚያስቡ ባልንጀሮቼ ጋር ነው። እናም ፍርሃትና መከፋፈልን ስለሚያስከትሉ ፖሊሲዎቻቸው ፕሬዝዳንቱን በተጠያቂነት እንይዛቸዋለን።
ይህንን ምርጫ የተለየ ገጽታ ያላበሱትን ሴቶች ማንነትና የፖለቲካ ዳራ ቆንጅታየ በተከታዩ ዘገባ ጠለቅ አድርጋ ታያቸዋለች።
ሁለቱም በየክፍለ ሀገራቸው የምክር ቤቶች አባል ሆነው ያገለገሉ ናቸው። የሚሽጋን ክፍለ ሀገሯ የ42 ዓመቷ ፍልስጤማዊት አሜሪካዊት ራሺዳ ትላይብ ሲሆኑ የሚኔሶታዋ ደግሞ የ36 ዓመቷ ሶማሊያዊት አሜሪካዊት ኢልሃን ኦማር ናቸው። ሁለቱም ዲሞክራቶች ናቸው። የሚሽጋኗ እጩ ራሺዳ ከሪፐብሊካኑ ፓርቲ ተፎካካሪ አልገጠማቸውም። የሚኔሶታዋ ኢልሃን ኦማር ደግሞ አዘውትሮ ዲሞክራቶችን የሚመርጠውን የክፍለ ሀገራቸውን ወረዳ በኮንግረስ ወክለው ሊያገለግሉ ነው ተስፋ ሰንቀው የተነሱት። እናም ሁለቱ ሴቶች በዩናይትድ ስቴትስ ኮንግረስ ለማገልገል ሶስተኛና አራተኛ ሙስሊም አሜሪካውያን ነው የሚሆኑት። የመጀመሪያው እንደ አውሮፓውያን አቆጣጠር በ2006 ዓ.ም የተመረጡት የሚኒሶታው ዲሞክራት ኮንግረስማን ኪት ኤሊሰን ሲሆኑ ሁለተኛው የኢንዲያናው አንድሬ ካርሰን ናቸው። ሳሊ ሃውል በሚሽጋን ዩኒቨርሲቲ የአረብ አሜሪካውያን ጥናቶች ማዕከል ዲሬክተር ናቸው። እውን ይሆናል ተብሎ የሚጠበቀው የሁለቱ ሙስሊም ሴቶች ለኮንግረስ አባልነት መብቃት ስለሚኖረው አንደምታ ይናገራሉ።
The fact that these two women are being elected in this election cycle, I think it's entirely, you know, it's just a reflection of the times we live in.
እነዚህ ሁለት ሴቶች በዚህ የምርጫ ዙር መቅረባቸው ያለንበትን ወቅት የሚያሳይ ነው። ሁለቱም ሴቶች ዶናልድ ትራምፕ በብሔራዊ መድረክ ላይ ብቅ ከመለታቸው እጅግ ቀደም ብለው በፖለቲካ ንቁ ተሳታፊ ሆነው የቆዩ ናቸው።
ሁለቱ ሴቶች በየበኩላቸው ከሶማሊያና ከፍልስጤም ማህበረሰብ ብቻ ሳይሆን ከአሜሪካ ውጪ ካሉ የሁለቱ ሀገሮች ተወላጆች ጋርም ሰፊ ትስስር ያላቸው መሆናቸውንና የአሜሪካ ፖለቲካ መድረክ ገጽታ እየተለወጠ መሆኑን ማሳያ እንደሆኑ ነው ሳሊ ሃውል የሚያስረዱት። ሁለቱም በቀበሌ በክፍለ ሀገርና በወረዳቸው ደረጃ ህዝባቸውን በጥሩ ሁኔታ ወክለው ያገለገሉ በመሆናቸው በዚህ ምርጫ ሲቀርቡ የህዝባቸውን ድምጽ በመሳብ በቅድመ ምርጫዎቹ ሊያሸንፉ የበቁ ናቸው ብለዋል። ሚሽጋኗ ዲትሮይት ከተማ የተወለዱት ራሺዳ ወላጆቻቸው የፍልስጤም ተወላጅ አሜሪካውያን ናቸው። እናም ራሺዳ ከፍልስጤምም ድጋፍ አላቸው ይላሉ ሳሊ ሃዋል።
She's from the Beit Hanina community and that's a large population here in the Detroit area. Her father is from that community. You know, it's one of the bigger Palestinian communities that's been in Detroit for, you know, really since the 1960s. Her father was an auto worker.
ከቤት ሃኒና አካባቢ ማህበረሰብ የመጡ ናቸው። እዚህ ደግሞ ከዚያ የሆኑ ብዙ ሰዎች አሉ። አባቷ ናቸው የቤት ሃኒና ተወላጁ። እንደ አውሮፓውያን አቆጣጠር ከ1960ዎቹ ጀምሮ ዲትሮይት አካባቢ የሰፈረ ሰፊ የቤት ሃኒና ማህበረሰብ አባል ናቸው። አባቲየው የኦቶሞቢል ኢንዱስትሪዎች ውስጥ እየሰሩ ሰፊ ቤተሰብ አስተዳድረዋል። 12 ልጆች ያሳደጉ ይመስለኛል። ራሺዳም አሁንም የሚኖሩት ልጆቻቸውንም የሚያሳድጉት ዲትሮይት ነው። ከተማውን በደንብ ያውቁታል። በማህበረሰብ ውስጥ ንቁ የፖለቲካ ተሳትፎ ሲያደርጉ የቆዩ ናቸው።
የሚኒሶታዋ ትውልደ ሶማሊያዊት እጩዋ ኢልአን ኦማርም ሶማሊያ የተወለዱ ናቸው። እሳቸውም ተራማጅ መርሃ ግብሮችን ያነገቡ መሆናቸውን ሳሊ ሃውል ያስረዱላቸዋል።
She's similar to Rashida in that her platform is a very progressive platform. Again, you know, she wants Medicare for all, free college tuition for students.
ፕሮግራማቸው ከራሺዳ ጋር ይመሳሰላል። የጤና ዋስትና ለሁሉም፣ ለተማሪዎች ነጻ የኮሌጅ ትምህርት እንዲሰጥ ይፈልጋሉ። ብዛት ያላቸው ባለ ዝቅተኛ ገቢ ሰዎች የሚኖሩበት ወረዳ በርካታ ከዩኒቨርሲቲዎች ጋር የተያያዙ ማህበረሰቦችም አሉት። ስለዚህ የሁሉንም ማህበረሰቦች ፍላጎት አካተው ይዘው የቀረቡ እጩ ናቸው። የውጭ ሀገር ተወላጅ ናቸው። ባለቤታቸውም የውጭ ሀገር ተወላጅ ናቸው። አሜሪካ የተወለዱ ልጆችም አሏቸው።
በመሆኑም አሉ ሳሊሃል የመራጭ ማህበረሰባቸውን ችግሮችና የፖለቲካ ጥቅሞች የሚወክሉ እጩዎች ናቸው።
አመሰግናለሁ ቆንጂት። በዚህ ምርጫ ላይ ትውልደ ኢትዮጵያ አሜሪካውያንም በእጅጉ ከተነቃቃው የየማህበረሰቡ አባላት መካከል ናቸው። መስታወት አራጋው ዋሽንግተን ዲሲ፣ ቨርጂኒያና ሜሪላንድ እንዲሁም ወደ ቴክሳስ፣ ጆርጂያና ዋሽንግተን ግዛቶች እየደወለች የቴክሳስን የአትላንታና የሲያትል መራጮችንም አነጋግራለች።
ስሜ አዲስ አዘው ገቦጃ እባላለሁ። የምሰራው ዲዛይነር ነኝ። ሲያትል ነው የምኖረው። ከብዙ ምርጫዎች ውስጥ ይሄኛው ምርጫ የበለጠ የተለየ ትርጉም ያለው ነው። በተለይ ለእኛ አሜሪካን ሀገር በስደት መተን የአሜሪካንን ሲቲዝንሺፕ ተቀብለን ለምንኖር ሰዎች፣ ምክንያቱም በአሁኑ ጊዜ ምርጫው የሚደረገው በዲሞክራትና በሪፐብሊካን ብቻ ሳይሆን በሀገሪቷ ጠባይ፣ እንደውም ፕሬዚደንት ኦባማ ባለፈው ካራክተር ኦፍ ዘ ካንትሪ ያለው እንዳሉት ማለት ነው። የሀገሪቷን ውስጥ ያሉ ጥያቄዎች ለምሳሌ እንደ ኢሚግሬሽን አይነት፣ የጤና፣ ንግድ ከዚህ በፊት የምናውቃቸውን መንገዶች ስተው አሁን በጣም የተለየና ሀገሪቷን ወደ ሌላ አይነት መንገድ የሚወስዳት ሁኔታ ላይ ያለበት ጊዜ ስለሆነ በተለይ ለኛ ደግሞ አሜሪካ የሁሉም ሀገር ነች ብለን የምንኖር ሰዎች ይሄ ድምጻችን የምናሰማበትና አሜሪካንን ትልቅ የሚያደርጋት ነገር ኢሚግሬሽን አንዱ መሆኑን የምናሳይበት ጊዜ ነው ብዬ ስለማስብ ትልቁ ምርጫ ነው ብዬ ነው የምገምተው።
የትኛውን
ሳይኔ እንኳን ዲሞክራት ነኝ እኔ
ይህም ድብብ ባላለሁኝ ከአትላንታ ነው። ለእኔም ሆነ ለኢትዮጵያዊው ዲያስፖራ የሚሰማኝ ስሜት አንድ አይነት ነው። ያ ምንድን ነው? በአሜሪካን ሀገር ስንኖር ሁላችንም መብታችንም ግዴታችንንም አውቀን መኖሩ ጠቀሜታ አለው ብዬ አምናለሁኝ። በዛ መሰረት የኔ መብት የሆነውን ነገር በማወቅ ለመጠቀም መቻሌ ትልቅ እድል ነው ብዬ ነው የማምነው እና የኔ ፓርቲሲፔሽን ለውጥ ያመጣል ብዬ አስባለሁኝ እና ለሌላውም ኢትዮጵያዊ ዲያስፖራ ቢሆን እኔ ባለሁበት ስቴትም በጓደኝነትም ቢሆን ያለኝን ስሜት የምገልጸው ምንድን ነው ያለንን መብታችንን እንጠቀምበት። ይህ እኛ የነዋሪነት የዜግነት ዜጋ የአሜሪካ ዜጋ እድል ተጠቃሚዎች ከሚያደርገን ነገር አንዱ ነው እና ይህንን እድል ተጠቅመን ሁላችንም የመምረጥ መብታችንን ወተን እንድንመርጥና እንድንጠቀምበት ነው።
ስሜ ተፈራ ህሉ እባላለሁ። ምኖር በዋሽንግተን ዲሲ ነው። ኮሚኒቲውም በዚህ በምርጫ በሚኖርበት ጊዜ በጣም ትኩረት ሰጥቶ ተሳትፎ በጣም ጨምሮ ለኢትዮጵያውያኖች ደግሞ ለአፍሪካንስ የምንረዳበትና የምናገዝበት መንገድ መጀመርና መሰራት አለበት። ለእሱም ጊዜው ሩቅ አይደለም። እርግጠኛ ነኝ ሰቡም እየገባው ይመጣል ብዬ አስባለሁ። ምክንያቱም አሁን ያለው የኢሚግሬሽኑ ስንመለከት ለአንድ ችግር ነው። የማህበራዊንም ስንመለከት ለአንድ ችግር ነው። ኢኮኖሚውም በተለይ በዲኤምቪ አካባቢ የምንኖር ከእንደሚሰራው የማግኘት ነገር የለም። በአብዛኛውም ደግሞ ሰርቪስ ሴክተሩ ወይም አገልግሎት የሚሰጠው ላይ ግለሰቦች በፈጠሩት ነገር ላይ ነው። ስለዚህ መብታችን አስከብሮ ለሚሰራው ስራ አስፈላጊውም ተከፍሎ ከዛም በኋላ ደግሞ እዚህም ኑሯችን አስተካክለን እንደዚህ ደግሞ በሀገር ቤትም ያለውን ቤተሰቦቻችንና ደግሞ አልፈን ተርፈን ሀገራችንም ለመርዳት ያግዛል እና በተለይ ኮሚኒቲው በእውነት ትልቅ ስራ ሊሰራ ይገባል። በተለይ ብዙ አመት እዚህ የሚኖሩ ሰዎች በፖለቲካውን በደንብ የሚያውቁ ሰዎች በእውነት ጠጋ ብለው ማህበረሰቡን ማማከር ንቃተ ህሊናውንም መጨመር አለባቸው ብዬ አስባለሁ።
ስሜ ሳኒኮ አምቢሳ ተመስገን እባላለሁ። የምኖረው ዳላስ። የምሄደው ለመምረጥ ዲሞክራት ነው የምደግፈውም ምክንያቱም ለሀገራችንም ለሁሉን ነገር ያው ሰፖርት ለማድረግ እነሱም ለመደገፍ ነው የምሄደው። ያለው አቋማቸው ያለው ፖለቲካ እንትናቸው ጥሩ ስለሆነ ለእኛ ለኢሚግራንት ለኢትዮጵያን ለሁሉን እንትን እዚህ ለምንኖረው ኢትዮጵያኖችም ጥሩ ሰፖርት ስለሚያደርጉ።
ሼክስፒር ፈይሳ፣ ሲያትል ዋሽንግተን። ትልቅ ትርጉም አለው ለእኔ ብቻ ሳይሆን እዚህ ለምንኖር ኢትዮጵያውያንም ሆነን ኢትዮጵያዊ ላልሆነን ዜጎች በጣም ትልቅ ቦታ አለው። በተለይ ደግሞ አሁን ያለው መንግስት የሚያካሂደው ይሄ የኢሚግሬሽን ወይም የስደተኞች ጉዳይ ላይ በተመለከተ እኛን በቀጥታ ስለሚነካን እጅግ ያሳስበናል። የምርጫው ውጤት እኛን እንግዲህ በቀጥታ ይነካል ማለት ነው። ለእኔ በግሌ የህግ ባለሙያ ነኝ። በዚህ ጉዳይ ደግሞ ከእስራኤልም ጋር በቀጥታ የሚገናኝ ነው። እዚህ ሀገር ብዙ አመት ነው የኖርኩት። ከ25 አመት በላይ ኖር ያለው ቤተሰብ አለኝ፣ ልጅ አለችኝ እና ለልጄም ደግሞ የወደፊት የሀገሯ ሁኔታ የሀገሯ ፖለቲካ እሷንም በቀጥታ ስለሚነካ ይሄኛው ምርጫ እና የዚህ ምርጫ ሂደት እና ውጤት እጅግ ከሌላውም ጊዜ የበለጠ ያሳስበኛል ማለት ነው። እዚህ ብዙ አመት ብንኖርም እንደ ራሳችንን እንደ እንግዳ አድርገን ነው የምንቆጥረው። ወይም ደግሞ የዚህ ሀገር ፖለቲካ ወይም ፖለቲካ ውጤቶቹ እኛን አይነካንም ብለን ስለምናስብ ብዙዎቻችን እንሰራለን፣ ቤተሰቦቻችንን እንረዳለን። ሌሎቻችንም ደግሞ ብዙ ችግር አሳልፈን እዚህ ስለደረስን ከፖለቲካው ርቀን ነው ራሳችንን የምናቆየው። ያ ትክክል አይደለም። ኢትዮጵያውያኖች እዚህ እስካለን ድረስ ጎብኚዎች አይደለንም። እዚህ እየኖርን ያለ ነው። እዚህ ሀገር የሚሆነው ነገር እያንዳንዱ ነገር እኛን በቀጥታም ሆነ በተዘዋዋሪ ይነካናል። ይሄ ደግሞ ትልቅ መብት ነው። አሜሪካ ውስጥ ምናልባትም ከሁሉም መብቶች ይልቅ ብዙ ሰዎች የታገሉለት የሞቱለት መብት ነው። እኛም እዚህ እንድንሆን ያደረገው እንደዚሁ ይሄ ምርጫ በዚህ ባለው የፖለቲካ ሂደት ነው እዚህ ያለ ነው እና ብዙ ሰዎች ደግሞ ለዛ መስዋዕትነት ከፍለዋል። በተለይ ደግሞ እኛን የሚመስሉ ጥቁሮች ይሄ ጊዜ እንዲመጣ ሁላችንም በእኩልነት ምርጫ ውስጥ እንድንሳተፍ፣ ሴቶች፣ ጥቁሮች፣ እንደኛ ያሉ ስደተኞች ከሌላ ሀገር መጥተው ዜጋ የሆኑ ሁሉ እንዲሳተፉ ብዙ መስዋዕትነት ስለተከፈለበት ይህንን እያሰብን ሁላችንም የዚህ ሂደት አካል መሆን አለብን ብዬ ነው የምመክረው።
አመሰግናለሁ መስታወት። ለመሆኑ ይህ የአማካይ ዘመን ምርጫ ምንድን ነው? የዛሬውስ አካሄዱና አዝማሚያው ወደ የት ነው? በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩን ዶክተር ብሩክ ኃይሉን ለትንታኔ ጋብዣለሁ። መስመር ላይ ናቸው።
እሺ፣ አመሰግናለሁ። ይሄ ሚድ ተርም ኢሌክሽን የሚባለው በእንግሊዝኛ የመካከለኛ ምርጫ እሱ ምን ማለት ነው? አንድ ፕሬዚደንት የሚመረጠው ለአራት አመት ነው። አሜሪካን ሀገር ምርጫ የሚደረገው በየሁለት አመቱ ነው። ታችኛው ቤት ሀውስ ኦፍ ሪፕሬዘንታቲቭስ ተወካዮች ምክር ቤት በየሁለት አመቱ፣ ሴኔት በአመቱ ሆኖ አንድ ሶስተኛው በየሁለት አመቱ ይደረጋል።
የህግ መምሪያው እንደራሴዎች የሚመረጡት ለሁለት አመት ነው። የህግ መወሰኛ ምክር ቤቱ አባላት የሚመረጡት ለስድስት አመት ነው።
ትክክል። ነገር ግን መቶዎቹ ሴናተሮች በአንዴ አይገቡም፣ በአንዴ አይወጡም። በደንብ የአሜሪካ ህገ መንግስት አባቶች ህገ መንግስቱን ሲያረቁ ስልጣን እንዳይከማች በሚል ያንን ለመከላከል ሴኔተር በጣም ጠንካራ እንዳይሆን አንድ ሶስተኛ በየሁለት አመቱ ይመረጣሉ እና ዘንድሮ ለአንድ ሶስተኛው ቦታ ከመቶም አንድ ሶስተኛ ቦታ ይሆናል ይመረጣሉ ማለት ነው። ለነገሩ ዘንድሮ 33 ወንበር ብቻ አይደለም። ምክንያቱም አይ ቲንክ ሚኒሶታ እና ሚሲሲፒ ስፔሻል ኢሌክሽን ይባላል። ሁለቱ የነበሩ ሴናተሮች በገጠማቸው አንዳንድ ጉዳይ አንደኛው በስካንዳል ከስልጣን በገዛ ፈቃዳቸው ስለለቀቁ እነሱ ተጨማሪ የምርጫ ቦታ ሆነው አይ ቲንክ 35 ወንበር ወይ 35 ሴናተሮች ይሮጣሉ ማለት ነው።
በጆን ማኬን ቦታስ አይሞላም በዚህ አመት። የአሪዞናም እንደዚሁ ክፍት ነው ማለት ነው።
አዎ፣ ጄፍ ፍሌክስ ለነገሩ ዲው ነው። ሁለተኛ አልሮጥም በሚል ሴናተር ጄፍ ስጠዋል። የጆን ማኬን ግን ሰው በአፖይንትመንት ተመድቧል ነው ምለው፣
ተተክቶላቸዋል። እሺ፣ እንግዲህ በተመሳሳይ ሁኔታም በዚህ በአማካይ ዘመንም ሆነ በዋናው በየአራት አመቱ በሚካሄደው ፕሬዚደንታዊ አጠቃላይ ምርጫም ላይ የተለያዩ ለውሳኔ ህዝብ የሚቀርቡ አጀንዳም እንዳሉ ይታወቃል እና በዚህም ዘመን በዛሬው ምርጫ ላይ በየግዛቱ የሚቀርቡ እንደዚህ አይነት የውሳኔ ሀሳብ የህዝብ ውሳኔ የሚጠይቁ ጉዳዮች ይኖራሉ።
ብዙ ጉዳዮች ይኖራሉ። በሚታክት ሁኔታ ነው። በተለይ ስቴት ደረጃ ስንወርድ በመቶ የሚቆጠሩ ህግጋቶች የሚታጠፉ የሚጠናከሩ ቶታሊም አነልድ ማለት
የሚሰረዙ
ይሄ ሁሉ ይኖራሉ። ፌዴራል ደረጃ ግን ያው ስራው ይቀጥላል። አዲስ ተመርጦ የሚገቡ ሰዎች ስራቸውን ይቀጥላሉ። በስቴት ደረጃ ግን እንደው ትንሽ ለአድማጮቹ ለየት እንትን ለማለት የአሜሪካን ሀገር ህብረተሰብ ምን ያህል ነጻነቱ ገደብ የለሽ መሆኑን ለማሳየት ያህል ለምሳሌ በስቴት ደረጃ ሁለት ስቴቶች ማሪዋና ማለት ይሄ
እጸፋሪስ ማለት ነው።
እጸፋሪስ ሀገራችን ባህላዊ ቋንቋ በቃ ህጋዊ ይሁን እንደ ሲጃራ እንደ ሱረት ከየተወሰኑ ሱቆች አሉ እዛ ሄዶ ይገዛ ህጋዊ ይሁንና አንድም ሰው ኪስ ውስጥ ቦርሳ ውስጥ ቢያዝ የተወሰነ ግራም በታች ከሆነ በግ እንዳይቀጣ ይህንንም ብናደርግ ወንጀል እንከላከላለን በሚል ነጥብ ተነስተው ኦሬገን ካሊፎርኒያ ነው ቀድሞ ይህን የጀመሩ። አሁን ብዙ ስቴቶች ወደዛ እያመሩ ነው እና ሁለት ስቴቶች ላይ ለምሳሌ ይሄ ለህግ ቀርቧል ለማለት ነው።
እና
እኔ እንዳኩሳ ነው አንደኛው
እና ከዛ በተረፈ ደግሞ የግዛቶቹ ጠቅላይ ገዢዎች የየአካባቢ ስልጣናት አቃቢያነ ህግ እንደዚሁ ለምርጫ የሚቀርቡበትም ጊዜ ነው።
አዎ፣ በሚገባ ገቨርነሮች እንዲያውም በርከት ይላሉ። ዘንድሮ የገቨርነር ምርጫ በርከት ይላል። ከዛ ውስጥ በጣም ትኩረት የሚሳበው ጆርጂያ የሚካሄደው ፉክክር ነው። ለመጀመሪያ ጊዜ በአሜሪካ ታሪክ አንድ ጥቁር ሴት የጆርጂያን ስቴት ወክለው ይወዳደራሉ። እሳቸውም ስቴሲ አብራምስ የሚባሉ በጣም ጥይት በጣም ጎበዝ የሆኑ ሴት ናቸው እና በጣም ኮንሰርቫቲቭ የሆነው ዲፕ ሳውት በጣም ደቡብ የሆነው አክራሪ ዘረኝነትም በሰፋ ባለ ሁኔታ የሚታይበት ስቴት በጥሩ ሁኔታ ይዘዋል እና የማሸነፍ እድልም ሊኖራቸው ይቻላል ተብሎ ነው የሚገመቱ። አቶ ሰለሞን፣ ዛሬ ሌሊት ነው የምናውቀው። እንግዲህ
አሁን የቀድሞ ፕሬዚደንት ባራክ ኦባማም እዛው ትናንትናና ከትናንትና ወዲያ ተገኝተው ለእሳቸው ቅስቀሳ ሲያደርጉ ነበረ እና አሁን የተናገሩትን ተናግረዋል። እሳቸው ምን ያህል ጠንካራ ብቃት ያላቸው እጩ እንደሆኑ ለግዛቲቱ ገዥነት። ዶክተር ብሩክ፣ እስቲ በአጠቃላይ ወደዚህ ዘመን ምርጫ እንሂድ። ፕሬዚደንት አይመረጥም መቼም በአሁኑ ጊዜ። ቀደም ሲል እንደገለጹት እንደራሴዎች፣ አገረ ገዢዎች እና ሌሎችም ስልጣናት ናቸው ለምርጫ የሚቀርቡት እና በአጠቃላይ ሲመለከቱት ምንድን ነው ትርጉሙ የዘንድሮው የአማካይ ዘመን ምርጫ? ሰውም በጣም የተነቃቃ የተጋጋለ ሁኔታ ላይ ይመስላል ከሌላዎቹ የአማካይ ጊዜዎች ምርጫ በተለየ ሁኔታ።
ይሄ ቁልፍ ጥያቄ ነው። ትክክል። ይሄ የመካከለኛው ምርጫ አንድ ፕሬዚደንት ሁለቱን አመት ጨርሶ ሁለት አመት ይቀረዋል። ለነገሩ 22 ወራቸው ነው። አሁን ያሉት ፕሬዚደንት ዶናልድ ትራምፕ ናቸው። በመካከለኛ በሚድተርም ምርጫ ነው የአንድ ፕሬዚደንት የሁለት አመት የስራ ተግባራት ይደሎ የሰየው ያሰኛል ወይስ አካሄዱ ትክክል አይደለም በሚል ህዝብ አቋም የሚወስድበት ህዝብ የሚቀጣበት ወይም ቀጥል በዛው አጥልቀንልሃል የሚል ማሳያ እንደ ባሮሜትር ተደርጎ ነው የሚወሰደው እና ዘንድሮውን ምርጫ በጣም ልዩ የሚያደርገው ፕሬዚደንት ዶናልድ ትራምፕ ከተመረጡ በኋላ ይሄ የአሜሪካ ህብረተሰብ ብዙ ውጣ ውረዶች ውስጥ ገብቷል፣ እየገባም ነው። የእሳቸውም የአመራር እውቀት ችሎታና አካሄዳቸው በብዙዎቹ አስተያየት እንደሚሰጠው በተለይ ከግራና ተራማጅ ኃይሎች በታኝ የሆነ ዲፊሲቭ ማለት ነው የሚበትን አገርን የሚበታትን የአገርን ችግሮች የሚያጎላ ሰብአዊ መብት የማያከብር ዘረኝነት ላይ የተመሰረተ የመሳሰሉት ጉዳዮች ተነስተው ህዝብ በጣም እያጨቃጨቁ ይገኛሉ። እሳቸው ስልጣን ከያዙ ማግስት ጀምሮ እና አሁን የህዝቡ ምርጫ ድምፅ ሲሰጥ የምርጫ ውጤቱ እንደ ባሮሜትር የሚያሳየው ወይ የእሳቸውን አካሄድ ይደግፋል ማለት ነው ወይ ይቃውማል ማለት ነው። በዛሬ ዕለት ምርጫ ነው የህዝቡን ስሜት የማጆሪቲውን የአብዛኛውን አሜሪካ ህዝብ ስሜት የእሳቸውን አካሄድ ይደግፋል ይቃውማል የሚለውን ስለሚያሳይ፣ ለዚህ ነው ቁልፍ ምርጫ የሚባለው ሚድተርም ኢሌክሽን በአሜሪካ ፖለቲካ ታሪክ።
እና ምን ይጠበቃል ዶክተር ብሩክ ከዚህ ምርጫ ብለው ያስባሉ?
ምን ይጠበቃል እንግዲህ ከማን አኳያ ነው እንግዲህ መልሱ የሚሆነው።
ምን ማለት ፈልጌ ነው ጥያቄን ትንሽ በሌላ መልክ ላቅርብና፣ በሁለቱም ወገን ያሉ ቀስቃሾች በተለይ ደግሞ ፕሬዚደንት ዶናልድ ትራምፕም ሆኑ የቀድሞ ፕሬዚደንት ባራክ ኦባማ ሰውን ውጣ 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 እያሉ ሲቀሰቅሱ ነበር ሰሞኑን። የየራሳቸውን የአጀንዳ ሐሳቦች ነጥቦች እያነሱ ሲናገሩ ነበር በየቦታው። እና እርሶ እንደው ከገመገሙት እንደ ፖለቲካ ሳይንስ ምሁር አጥኚ እስካሁን ድረስ እንደገመገሙት ምን ይመስሎታል የዘንድሮው ምርጫ ውጤት? የሰውስ ወደ ምርጫ ጣቢያ ለመሄድ መነሳሳት ምንድን ነው?
በጣም ጥሩ። ይሄ ነው በማይባል ሁኔታ የዘንድሮ ምርጫ ምን ያስታውሰኛል መሰለህ አቶ ሰለሞን? 2008 ፕሬዚደንት ኦባማ ምረጡኝ ብለው ለፕሬዚደንት ምርጫ የተወዳደሩበት ልክ የዛሬ ስንት አመት መሆኑ ነው? የዛሬ 10 አመት ልክ የዛሬ 10 አመት አሜሪካ ለመጀመሪያ ጊዜ ያልተለመደ ጸጉረ ልውጥ ልበልህ፣ በሜንስትሪም አስተሳሰብ ጥቁር የሆነ ሰው ለየት ያለ ለምርጫ እያሸነፈ መጥቶ እዛ ደረጃ ሲጠል ይሄን ሰውዬ ለማቆም ወይ ለመደገፍ በሚል ትግል ውስጥ ህብረተሰቧ የአሜሪካ ህብረተሰብ ተከፋፍሎ ሲዋቀር ተከፋፍሎ ሲነታረክ ያንን የሚያስታውሰኝ እዛ ደረጃ ነው የደረስነው። ይሄ ነው የማይባል ሰው ነው አሁን ኤርሊ ቮቲንግ በሚሊዮን በአሜሪካን ሀገር መብት አለ። በስራ አኳያ ዛሬ ብቻ አይደለም ምርጫው። ዛሬ ለምሳሌ ስራ የተመደበ ሰው ቢኖር ወይም ከሀገር ውጭ ቢሄድ ኤርሊ ቮቲንግ በቀደም ብሎ ድምፅ መስጠት ይቻላል፣ በግንባርም በፖስታም ልኮ። እኔም ራሴ ለምሳሌ ልጄን ይዤ ቀደም ብዬ ነው የመረጥኩት፣ ዛሬን ሪስክ ላለመውሰድ ማለት ነው፣ አለመሄድ መብቴን ለመጠቀም እና ይሄን ሁሉ ሲደመር አቶ ሰለሞን እስካሁን በሚሊዮን የሚቆጠር አሜሪካዊ ነው ከአጥናፍ ከአጥናፍ ድምፅ የሰጠው ኦሬዲ ዛሬን አልጠብቅም ብሎ ማለት ነው።
ከ35 ሚሊዮን በላይ ሰው ድምፁን ሰጥቷል ቀደም ብሎ ባለው ጊዜ።
ትክክል። ይሄ አንፕሬሲደንትድ ይባላል። ትክክል። ይሄ እንግዲህ በኦባማ ጊዜ 62.3 ድምፅ መስጠት ከሚችል አሜሪካ ህዝብ መካከል ነው ድምፅ የሰጠው። አሁን የእሱን ሊስተካከል ሊበልጥም ይችላል ነው የሚባለው። እና ይሄም እንግዲህ ባለው የፖለቲካ ሁኔታ ነው። ባለው ፖለቲካ ሁኔታ ማለት የትረምፕ ፖሊሲ ባለው ይቀጥል ወይስ ይህን ሰውዬ የሚያካሂዱት እርምጃና አካሄድ ሀገራችንን እየበተነ ነው፣ ከዓለምም ጋርም ቁርሾ ውስጥ እያስገባን፣ አሜሪካ ራሷን አይዞሌት እያደረገች ስለሆነ ያንን ሪቨርት ማድረግ አለብን፣ ዲሞክራቶች እንደገና ስልጣን ላይ መምጣት አለባቸው፣ ወይስ ሪፐብሊካኖች ይቀጥሉ የሚለው ሁኔታ ትልቅ ዲቤት ክርክር በመሆኑ የተነሳ በጣም በጣም ይሄ ነው የማይባል ትኩረት ሊስብ የቻለው በዚህ የተነሳ ነው ብዬ ነው ማጠቃለል የሚችለው በአጠቃላይ አንዱ እዚህ አጋጣሚ።
እሺ ዶክተር ብሩክ እንግዲህ አሁን ምርጫው እየተካሄደ ነው በመላ ዩናይትድ ስቴትስ፣ ሁሉም ጣቢያዎች በዚህ ሰዓት ላይ ክፍት ሆነው ድምፅ እያስተናገዱ ናቸው። እርስዎም በቅርብ እንደሚከታተሉ ታውቃለሁኝ የዚህን ምርጫ ሂደት ውጤቱ ትርጉሙ ምን እንደሚሆን በመጪው ጊዜ ላይ ያለው ጫና ምን እንደሚሆን ደግሞ ተመልሼ አነጋግሮታለሁኝ።
እዚህ ላይ አንድ ነጥብ ጨምር መቼም ይህን ድ በመጠቀም ነው እዚህ ነዋሪ ለሆኑት ወንድምናቶቻችን ኢትዮጵያ አሜሪካኖች፣ ያው ኤርትራኖችም ወንድምናቶቻችን ያው ቅርበትም ስላለን ዶንት ቴክ ፎር ግራንትድ ይባላል። መብትን ዝም ብሎ ወደ ጎን ማድረግ የሚገባ አይመስለኝም ለማለት ነው። እያንዳንዷ ድምፅ ዋጋ አላት፣ ዋጋም ታስከፍላለች። ነገ ቅር የሚሉት ተወዳዳሪ ስልጣን ላይ ቢመጣ ምን ነው ድምፅ አልሰጠሁ ነው የሚባለው። ድምፅ እኮ ለውጥ ለመጣችን ነበር። እና አሁን እዚህ ላይ አነጥ ማንሳት ፈልጋል። ዋሽንግተን ዲሲ ለውድ ኢትዮጵያ አድማጮች ዋሽንግተን አሉ ወጥተው ድምፅ መስጠት ነው። በነገሩ ሴትዮዋ ሜሮ አንተም ታውቃታለህ፣ ኢንተርቪው ነው ሳታረጋት አትቀርም። የመምረጥ እንደገና እድሏ ሞሬል በጣም ጥሩ እድል እንዳላት ነው የሚገለጸው። ይህን ምለው ምንድን ነው በኢትዮጵያኖች ድጋፍ ጥሩ እንደተራመደች የዛሬ 4 አመት ሁላችንም እናውቀው ስለሆነ ክብረት፣ መተባበር፣ አንድ ላይ መቆም፣ አንድን ሰው ላይ መደገፍ በተበታተኑ ሁኔታ ሳይሆን ለውጤት ያበቃል ማለት ነው። የዛሬ 4 ዓመቱን ግንዛቤ በመውሰድ ይህንን አስተያየት ለመስጠት ነው። መልካም የምርጫ ቀን።
እንግዲህ ጥሪዎ ትውልድ ኢትዮጵያ ሁሉ በያሉበት ቦታ መብታቸውን ተጠቅመው ወደ ምርጫ ጣቢያ እንዲወጡና ድምጻቸውን እንዲሰጡ ነው እየጠየቁ ያሉት። ይህንኑ መልእክት አስተላልፋለሁኝ። ዶክተር ብሩክ እግዚአብሔር ይስጥልኝ፣ አመሰግናለሁ። ደህና እምሽው።
እኔም አመሰግናለሁ። በሰላም አምሽል።
ለተጨማሪ ትንታኔና ለምርጫው ውጤት ትርጉም ደግሞ ይዣቸው እመለሳለሁ። የምርጫው ሂደት እንደቀጠለ ነው።
ሰለሞን፣ አንተንም እንግዳህንም ስለ ዝግጅቱ እናመሰግናለን። ይህንን ቅንብር ካዘጋጀ በኋላ ያገኘሃቸው ተጨማሪ መረጃዎች ካሉ ታካፍለንና እንሸኝሃለን። በተለይ እስካሁን ያለው ሂደት የጸጥታው የደህንነቱ ጉዳይ ያለ እክል እየተከናወነ ነው ወይ? ያገኘኸው መረጃ አለ?
አሁን ያለ ምንም እንከን ነው እስካሁን ድረስ እየተከናወነ ያለው ሁሉም ነገር። በነገራችን ላይ ባለፈው ምርጫ ፕሬዚደንት ዶናልድ ትራምፕ የተመረጡ ጊዜ የተካሄደው ምርጫ የውጭ ጣልቃ ገብነት ነበረበት። ሩሲያ በብዛት እጇን አስገብታ ነበር በሚል ምርመራው እስካሁን ድረስ እንዳላለቀ የምታስታውሽው ነው ቆንጂት። በዚህኛው ምርጫ ግን የሀገር ውስጥ ደህንነት መስሪያ ቤት ባወጣው መረጃ እስካሁን ድረስ ምንም ችግር የለም። በ170,000 የድምፅ መስጫ ማዕከላት ላይ ምርጫው እየተካሄደ ነው። ምንም እንኳን በቅርብ ወራት ወደ 160 የሚሆኑ አጠራጣሪ ሪፖርቶች ታይተው የነበረ ቢሆንም ከ20 በላይ በሆኑ ግዛቶች ውስጥ ክትትሎች፣ ምርመራዎች ሲደረጉ እንደነበረ የሀገር ውስጥ ደህንነት መስሪያ ቤት አሳውቋል። ችግር የለም እስካሁን ድረስ። እዚህ ዋሽንግተን ለ8:05 ጉዳይ አካባቢ ሊሆን ነው አሁን፣ 7 ደቂቃ ጉዳይ ነው። በምዕራብ ከጠዋቱ 5 ሰዓት ነው አሁን። ለድምፅ ያለው ጊዜ በጣም ሰፊ ነው አሁን ዩናይትድ ስቴትስ ውስጥ እስከ ምሽቱ ድረስ እና መራጮች ሁሉ ወጥተው ድምፃቸውን እንዲሰጡ ግፊት እየተደረገ ነው ከየአቅጣጫው። በህይወት ዘመኔ ሁሉ ልዩ የሆነ ከአጠቃላይ ምርጫ ውጪ የሆነ ምርጫ ነው ብለዋል ጆ ባይደን፣ ያለፉት ምክትል ፕሬዚደንት። የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያን ደግሞ ጥንቃቄ የተሞላበት ተስፋ አለኝ ሪፐብሊካን እንደሚያሸንፉ ብለዋል።
መልካም እንግዲህ እናዳምጣለን ውጤቱን። እናመሰግናለን ሶሎሞን።
መልካም ቆይታ።